Voice of America. ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
You know, first and foremost, they need to rein in the brutality. They need to stop the use of excessive force. They need to issue clear public orders to the forces.
የኢትዮጵያን የሰብአዊ መብት አያያዝ አስመልክቶ ሌዝሊ ለፍኮ የዓለም አቀፉ የሰብአዊ መብት ተከላካይ ድርጅት ሂውማን ራይትስ ዋች የአፍሪካ ጉዳዮች አጥኚ ናቸው። የኢትዮጵያ የሰብአዊ መብት አያያዝ ጥያቄ ያስነሳል ያሉት ድርጅታቸው የኢትዮጵያን ሰብአዊ መብት አያያዝ አስመልክቶ በዛሬው ዕለት ስላወጣው ዘገባ ለአሜሪካ ድምፅ ከሰጡት ምላሽ የተወሰደ ነው። ዝርዝሩን በዕለቱ አብይ ርዕስ እናቀርባለን።
ጤና ይስጥልን አድማጮች፣ እንደምን አምሽታችኋል? ዛሬ ዕለቱ ሰኞ የካቲት 14 2008 ዓ.ም ነው። የምናስተናግዳችሁ አዲሱ አበበና
አሉላ ከበደንን ከአቀናባሪያችን ብርሃን ኃይሉና ከስርጭት መሐንዲሱ ጋር እስከ ምሽቱ 4 ሰዓት አብረናችሁ እንዘልቃለን። በቅድሚያ ግን የሰዓቱን የዓለም ዜና።
የኤርትራ መንግስት አልሸባብን ለመደገፉ የሚያረጋግጥ መረጃ ተቆጣጣሪው ቡድን አላገኘም ሲሉ የሶማሊያ ኤርትራ ማዕቀብ ኮሚሽን ሊቀመንበር ራፋኤል ዳሪዮ ራሚሬዝ ካሬኖ ባለፈው አርብ ለተባበሩት መንግስታት ድርጅት የጸጥታው ጥበቃ ምክር ቤት መናገራቸው ተሰማ። ኢትዮጵያ ውስጥ ግን ኤርትራ ሌሎች ቡድኖችን ትደግፋለች ሲሉ ተናግረዋል። ሚስተር ራሚሬዝ በማዕቀብ ኮሚቴው ሊቀመንበርነታቸው ኤርትራን እንዲጎበኙ ከፕሬዝዳንቱ መጋበዛቸውን ይፋ እንዳደረጉም የተባበሩት መንግስታት አስታውቋል። ጉብኝቱም በቀጣዩ ወር እንደሚቀናጅ ተገልጧል። በተባበሩት መንግስታት ድርጅት የዩናይትድ ስቴትሱ ተለዋጭ የፖለቲካ ጉዳዮች መልእክተኛ አምባሳደር ዴቪድ ፕሬስማን ስለ ሶማሊያና ኤርትራ በሰጡት የምስክርነት ቃል ኤርትራ ማዕቀቡ ይነሳልኝ ብላ የምታቀርበው ጥያቄ በውል ከመጤኑ አስቀድሞ መንግስቱ ከተቆጣጣሪው ቡድንና ከማዕቀቡ ኮሚሽን ጋር ያለመተባበሩን ማቆም ይኖርበታል ብለዋል። ስለዚህ ኤርትራ ከተቆጣጣሪው ቡድን ለሚቀርቡ ጥያቄዎች መልስ መስጠትና ወደዚያ ለሚደረግ ጉዞም ትብብር ማሳየት ይኖርባታል ሲሉ አምባሳደሩ ጨምረው ተናግረዋል።
የአሚሶም ወታደሮች የሚጓጓዙበት ወታደራዊ ተሽከርካሪ በታችኛው ሸበሌ ያቅባሪ ወይኔ አካባቢ ጥቃት እንደደረሰበት ተነገረ። የአካባቢው ነዋሪዎች በሰጡ ምስክርነት ጥቃቱ መካሄዱን ያረጋገጡ ሲሆን በሶማሊያ የሚገኘው የአፍሪካ ተከላካይ ወይም የአፍሪካ ወታደራዊ ልዑክ ሰራዊትና በጥቃቱ የተጠረጠረ የአልሻባብ አማጽያን ግን እስካሁን የተኩስ ልውውጥ እያካሄዱ ናቸው ነው ያሉት። ለደቡብ ምዕራብ አስተዳደር የሚካሄደው ወታደራዊ ቁሳቁስ የሚያጅቡት በአሚሶም እዝ ስር የሚገኙ የኢትዮጵያ ወታደሮች መሆናቸውም ታውቋል። በጥቃቱ የተነሳ በሰው ሕይወት ላይ የደረሰ ጉዳት እስካሁን አልታወቀም።
በተያያዘ የሶማሊያ ዜና የሶማሊያ መንግስት ጠቅላይ ሚኒስትሩ ኦማር አብዲ ራሺድ ሻርማሬክ እና የልዑካን ጓዶቻቸው ባለፈው ቅዳሜ በኬንያ ጆሞ ኬንያታ አየር ጣቢያ ለአንድ አፍታ መታገታቸውን አስመልክቶ ቅሬታ አሰምቷል። ጠቅላይ ሚኒስትሩና ጓዶቻቸው ለጊዜው በአየር ማረፊያው እንዲቆዩ የተደረገው በአንዳንድ የፕሮቶኮል አለመሟላት ምክንያት እንደሆነም ተገልጧል። በኋላ ጠቅላይ ሚኒስትሩ ተፈቅዶላቸው ሲወጡ አንዳንድ አብረዋቸው የነበሩ የምክር ቤት አባላት ግን ሌሊቱን እዚያው አሳልፈው በማግስቱ ነው ወደ አገራቸው የሄዱት። የሶማሊያ መንግስት ግን የምክር ቤት አባላቱም ቢሆኑ መከልከልም ሆነ እዚያው እንዲያድሩ መደረግ አልነበረባቸውም በማለት ቅሬታውን አሰምተዋል።
የኡጋንዳው ተቃዋሚ መሪ ኪዛ ቢሴጂ ተጭበርብሯል ያሉትን ምርጫ ካላሸነፉ ጥቂት ቀናት በኋላ ዛሬ ሰኞ እንደገና በፖሊስ ቁጥጥር ስር መዋላቸው ተገለጠ። ቢሴጂ ተጭበርብረዋል ባሉት ምርጫ ላይ ክስ ከመመስረታቸው አስቀድመው ዛሬ ወደ ብሔራዊ ምርጫ ኮሚሽን ጽህፈት ቤት በመሄድ አንዳንድ መረጃዎችን ለማሰባሰብ አቅደው እንደነበርም ተገልጠዋል። የምርጫ ኮሚሽኑ ባለስልጣናት በበኩላቸው ወደ ሚስተር ቤሲጂ ቢሮ በመሄድ በምርጫው ወቅት የተሰጡ ድምጾች የተመዘገቡባቸውን መረጃዎች መውሰዳቸውም ተገልጧል። ፖሊሶች ባለፈው አርብ ሚስተር ቤሲጂን በቁጥጥር ስር አውለዋቸው ነበር። ምክንያቱም የፕሬዚዳንት ዩዌሪ ሙሴቪኒን መመረጥ በመቃወም ሰልፍ ከጠሩ አመጽ ሊቀሰቀስ ይችላል በሚል ስጋት መሆኑ ነው የተገለጠው። ቤሲጂ ግን ለደጋፊዎቻቸው ምን ብለው ተናገሩ? ምርጫውን ተቃወሙ፣ ሰልፍም ውጡ በማለት ቀሰቀሱ። የምርጫው ውጤት እንዳሳየው ከሆነም ሙሴቪኒ 61 በመቶ ድምፅ ሲያገኙ ቤሲጂ ደግሞ 35 በመቶ ነው ያገኙት። የእንግሊዝኛው ክፍል ባልደረባችን ጄምስ ባቲ ያዘጋጀውን ዘገባ አዳነች ፍሳዬ ይዛ ቀርባለች።
አማማ እምባባዚ መኖሪያ ቤታቸው በተከበበበት ወቅት ወደ ቤታቸው የሚሄዱ ሰዎች እንደታሰሩ ገልጸዋል። የቤት ሰራተኛቸው ሳትቀር ተይዛ ለሁለት ቀናት ያህል ጠፍታ ነበር ብለዋል። በቀጥታ ከመንግስት የተነገራቸው ነገር ባይኖርም በድርጅታቸው ላይም ገደብ እንደተጣለ ለአካባቢው ሚዲያ አሳውቀዋል። መንግስት በምርጫው ወቅት የተወዳዳሪዎችን የመዘዋወር መብት ለመንፈግ የመንግስትን መሳሪያ ተጠቅሟል ሲሉ አውግዘዋል። ምርጫው መሰረታዊ የሆኑ ጉድለቶች ነበሩበት፣ ይፋ የተደረገው ውጤትም የህዝቡን ፍላጎት አያንጸባርቅም ብለዋል የቀድሞው ጠቅላይ ሚኒስትር።
መግለጫ አውጥቼ ነበር። የምርጫ ዘመቻ ውስጥ ከገባሁበት ጊዜ አንስቶ ሂደቱ እኩል አልነበረም የሚል መግለጫ። እንደምታውቁት መንግሥት እኔን በግል ለማዋከብ የተቻለውን ሁሉ አድርጓል። የመንግሥት አካላትን ተጠቅሟል። አስረውኛል። ሰነዶቼን ወስደዋል። የመንግሥት የሆነውን መገናኛ ብዙሃን እንዳልጠቀም ዕድል ነፍገውኛል።
የሀገሪቱ የምርጫ ኮሚሽን በግልጽ በስልጣን ላይ ላሉት ፕሬዚደንት የሚያዳላ ወገኝተኛ ነው። ቡድናቸው በምርጫው ወቅት ስለተፈጸሙት ነገሮች ሁሉ መረጃ ሰብስቦ ካጠናቀቀ በኋላ ስለሚወስዱት እርምጃ እንደሚወስኑ ጠቁመዋል። ቡድናቸው ካሰባቸው እርምጃዎች መካከል የምርጫውን ውጤት በመቃወም ለፍርድ ማቅረብና የፖለቲካ ጫና ማድረግ እንደሚገኙባቸው እምባባዚ ጨምረው ገልጸዋል። ዋናው የተቃዋሚዎች መሪ ተወዳዳሪ ዶክተር ኪዛ ቢሴጄም በቁም እስር ላይ ውለዋል። ማንም ቤቴ ሊገባ አይችልም፣ በመኖሪያ ቤቴ ማንኛውንም አይነት የኢንተርኔት አገልግሎት ለማግኘት አልቻልኩም ማለታቸው ተዘግቧል። የፕሬዝደንት ኦባማ አስተዳደር የቢሴጄ በቁም እስርነት መቀጠል እንዳሳሰበው ኡጋንዳ ያለው የዩናይትድ ስቴትስ ኤምባሲ አስታውቋል። በአስቸኳይ ተፈተው ለሁሉም ማህበረሰባዊ ሚዲያ ተደራሽነት እንዲመለስላቸው ጥሪ እናቀርባለን ሲሉ ቃል አቀባይ ክሪስቶፈር ጄ ብራውን በመግለጫ ጠቅሰዋል።
አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ አማርኛው አገልግሎት ነው። ሶሪያ ውስጥ የተካሄዱትና የሰው ሕይወት ያለፈባቸው ተከታታይ ፍንዳታዎች የአገሪቱን የሰላም ጥረቶች ለማጓተት የተቃጡ ናቸው በማለት ሩሲያ ድርጊቱን አወገዘች። የሩሲያ ውጭ ጉዳይ ሚኒስቴር ዛሬ ሰኞ ባወጣው መግለጫ ኃላፊነቱን በወሰደው እስላማዊ መንግስት ነኝ ባዩ አማጺ ቡድን ላይ ተገቢው የአጸፋ ምላሽ መወሰድ ይኖርበታል ብሏል። ትናንት እሁድ የደረሱት ተከታታይ ፍንዳታዎች ደማስቆ ውስጥ 83፣ ሆምስ ውስጥ ደግሞ 59 ሰዎችን ገድለዋል። ሶሪያ ውስጥ ያሉት ተፋላሚ ወገኖች ለተኩስ አቁም ውል የቀረበውን ሀሳብ እንዲቀበሉ ሩሲያና ዩናይትድ ስቴትስ ሊሰበስቧቸው እየሞከሩ መሆኑም ታውቋል። በዚሁ መሰረት የዩናይትድ ስቴትስ ውጭ ጉዳይ ሚኒስትር ጆን ኬሪ ትናንትና ከሩሲያ ጋር በቅርቡ ስራ ላይ የሚውል ጊዜያዊ ስምምነት ላይ ተደርሷል ማለታቸው ይታወሳል።
በቅርቡ ከደቡባዊ የአፍጋኒስታን ግዛት ወታደሮች እንዲወጡ ተደርጓል የተባለውን ዜና የአፍጋኒስታን ጦር አጣጥሎ ያ የሆነው በአንዳንድ የሎጂስቲክ ወይም የአቅርቦት ጉዳዮች ምክንያትና ለጦርነት ታክቲክ ተብሎ ነው ሲል አስታውቋል። ይህ ዜና የተሰማው የአፍጋኒስታን፣ የፓኪስታን፣ የቻይናና የዩናይትድ ስቴትስ ባለስልጣናት ለአፍጋኒስታን የሰላም ውይይት ካቡል ውስጥ ከመገናኘታቸው ጥቂት ቀናት አስቀድሞ መሆኑ ነው። የጦሩ ምክትል አዛዥ ጄኔራል ሙራድ አሊ ሙራድ በካቡል ጋዜጠኞች በሰጡ ቃል ወታደሮቹ ነውጠኞችን ሽሽት ከደቡባዊ ክልል ለቀው ወጥተዋል የተባለውን ትችት ውድቅ አድርገዋል። አድማጮች፣ ለዜና የተያዘው ሰዓት በዚሁ አበቃ።
ክቡራንና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ አማርኛው አገልግሎት ነው። ስርጭታችን እስከ ምሽቱ 4 ሰዓት ይቀጥላል። የምናስተናግዳቸው አዲሱ አበበና
አሉላ ከበደ ነን። አሁን ወደ ቀዳሚው የምሽቱ የዜና መጽሔት ርዕስ ነው የምናልፈው። የደንብ ልብስ ያለበሱ የመንግስት የደህንነት ሰራተኞች ያሏቸው የአመራር አባሎቹን ወደ ጽህፈት ቤታቸው ከመግባት አገዱብኝ ሲል የኦሮሞ ፌዴራሊስት ኮንግሬስ አመራር አባላት በትላንትናው ዕለት አስታውቀዋል። እርምጃውን የወሰዱት ወገኖች ማንነታቸውንም ሆነ የእገዳውን ምክንያት ለመግለጽ ግን ያለመፍቀዳቸውን ነው ጨምረው የተናገሩት። የኦፌኮ ሊቀመንበር ዶክተር መረራ ጉዲና ዛሬ ግን ሁኔታው መለወጡንም አስረድተዋል። መለስካቸው አምሃ በጉዳይ ዙሪያ ዶክተር መረራን አነጋግሯል።
ዶክተር መረራ ጉዲና ትናንት ወደ ጽህፈት ቤታችሁ እንዳትገቡ እንደተከለከላችሁ ተሰምቷል። ለመሆኑ የከለከላችሁ አካል ማን ነው?
ማን ብሊበል ብዬ ሲቪል የለበሱት በር ላይ የቆመው ሰው ጠየቅኩም። ሌሎችም ሲቪል የለበሱ ሶስት ወይም አራት ነበሩ። ስሙም መናገር አልፈለገም። ለምን እንደተከለከልንም ቢጠይቀው እኔ ጉዳዩን ካወቅኩኝ ይበቃል አለኝ። ከዛ በኋላ እንግዲህ በትዕዛዝ የመጡ ሰዎች ጋር መጨቃጨቁ አስፈላጊ ስላልሆነ መኪናዬን አዙረ ሄድኩኝ። ድርጅቱ የስራ አስፈጻሚ ስብሰባ ነበር የተሰበሰብ ነው። ሌሎቹም እንደዛ ነው ዛሬ መግባት አይቻልም የተባለው የተመለሱት።
እንደዚህ ያሉ ስለማንነታቸው እርግጠኛ ለመሆን የማይቻል ሲሆን የመንግስት አካል ለመሆናቸው ወይም ሌላ አካል ለመሆናቸው እንዴት ማረጋገጥ ይቻላል? ስለዚህ ያልጠየቃቸዋቸው
ቢሮችን ከላይና ከታች መግቢያ መንገዶች ከወትሮ የተለየ ፖሊሶች ጠመንጃ ሊያዙም እንጂ ዱላ ይዞ ፖሊሶች ነበሩ። ቆሞ እያዩ ነበር። ከኋላ ድጋፍ እየሰጡ ነው የምለው ምልክት ይሰጠኛል። ለማንኛውም ኢህአዴግ በተለያየ ፊት ስለሚሰራ ኢህአዴግ ፊት ለመሆኑ ብዙ አጠራጣሪ አይደለም ማለት ነው።
ለመሆኑ ለክልከላው ህጋዊ መሰረቱ ምን እንደሆነ ጠይቃችኋል?
ጠየቁ እኮ ማን ልበል፣ ለምንድን ነው የምንከለክለውም ብዬ ጠየቅኩኝ። ጉዳዩን እሱ ካወቀ እንደሚበቃ ነገረኝ። ስሙን መናገር እንዳልፈለገ ነገረኝ። እያወቀኝ ነው፣ ሳያቀኝ አይደለም። ስሙን ጠርቶ ነው ያናገረኝ።
ለመሆኑ የተከለከላችሁት እናንተ ብቻ ናችሁ ወይስ ሌሎች የመድረክ አባል ድርጅቶች ናቸው የተከለከሉት?
ሌሎች የመድረክ አባል ድርጅቶች የዛን ቀን አልመጡም። ሌሎች ሰዎች ግን ወጣቶችን ጠዋት የመጡ እንደተከለከሉ ሰምቻለሁ።
ዛሬ እንዴት ገባችሁ?
ርቁኝ ማንም የጠየቀኝ የለም። ከሰዓት በኋላ ነው ሁልጊዜ የምሄደው። ከሰዓት በኋላ ሄጄ ተመለስኩኝ እና ሌሎችም አባላት ነበሩ። ገብተን ወጣን።
ምንድን ነው ብለው ነው የሚያስቡት?
ሶስት ነገሮችን ነው የሚጠረጥረው። አንደኛው አርብ እንደምታውቀው ጋዜጣዊ መግለጫ ሰጥተን ነበር። የፖለቲካ መድረኩ እጅግ በጣም አሳሳቢ በሆነ ደረጃ እየጠበበ መምጣቱን ተናግረናል፣ አስምረንበታል። ህዝባዊ ስብሰባዎች፣ ሰላማዊ ሰልፎች መከልከላችን፣ መጨረሻ ላይ የመድረክ ኃላፊዎች የቢሮ ኃላፊውና የአረና ትግራይ አመራር አባል ማዕከላዊ የደህንነት ቢሮ ተጠርቶ ማስጠንቀቂያ ተሰጥቷቸዋል። ኦፊኮ ኦሮሚያ አካባቢ ችግር እየፈጠረ ነው፣ እናንተ ደግሞ ወደ አዲስ አበባ እንዲያመጣ ይህንን እያገዛችሁ ነው የሚል እንደተነገረ ነግሮናል። በዛ ላይ መግለጫ ሰጥተናል። አንዱ እንግዲህ በዛ መግለጫ የመናደድ አንዱ እንትን ነው። ሁለተኛ ደግሞ በአጋጣሚ እሁድ በተለመደው መንገድ አንድ 10፣ 12፣ 13 የሚሆኑ የኛ ወጣቶች ተሰብስበው ነበራሉ። 11 ስራ አስፈጻሚ ኮሚቴ አባል ጋር ለመነጋገር እሱም አንድ ጥርጣሬ ነው። ወጣቶች ሰብሰብ ሲሉ ኢህአዴግ አይወድም። ስለዚህ እሱን አንድ ይጠረጥራለሁ። ሌላው ግን ኦሮሚያ አካባቢ ምናልባት እንደገና እያገረሸ ነው። ብዙ ቦታ ችግሮች እየተፈጠሩ ነው። ዛሬም ለምሳሌ ወለጋ ግዳሚ ላይ ሰፊ ችግር አለ። ሀራር መቻራ ላይ ብዙ ሰውም ተገለዋል የሚል ሪፖርት እየደረሰ ነው። ችግር አለ። ስለ ሰሞኑን ግንደበረት፣ አምቦ፣ ዛሬም ባብች የሚባል አምቦ የመጨረሻው ዳር ያለው ከተማ፣ ቀርሳ ሙኔሳ የሚባል አካባቢ፣ ቦረናም ያደሉ አካባቢ ብዙ ቦታ እየሰማውኝ ነው። ዛሬም ቢሆን ብዙ ቦታ ችግሮች አሉ። ህዝብና የመንግስት ኃይሎች እየተጋጩ ነው የሚል ሪፖርት አለ። ከብዙ ቦታ እየደውሉ እየነገሩኝ ነው። ስለዚህ እያገረሸ የመጣ የኦሮሞ አካባቢ ሁኔታም ምናልባት ለመንግስት ተሳሳቢ እየሆነ ነው። ማ የምንለው እባካችሁን ወደ ብሔራዊ እርቅ ሂዱ፣ ወደ ብሔራዊ መግባባት ሀገሪቷንና ህዝቦቿን ምሩ። ድሮ በለመዳችሁበት መንገድ መግዛት ችግር እየተፈጠረ ነው። ሂዶ የሚባለውም የህዝብ ውክልና ሊያገኝ አልቻለም። ያን ነገር አድርጉ እያልን እንግዲህ እነሱ ሊሰሙ በሚችሉበት መንገድ በሚዲያ እናወራለን። አሜሪካኖችም ከሚመለከታቸው የፖለቲካ ኃይሎች ከህዝቡ ጋር ተነጋገሩ ብለናል ብሎ ሲያወሩ እንሰማለን። ግን ምንም ነው እስካሁን ድረስ። ስለዚህ እንግዲህ እኛን የሚያገኘው በአካባቢው ለእናንተም ለዓለም አቀፍ ማህበረሰብም እንግዲህ የህዝቡን ችግር እና ብሶት የምንናገረው አንዱኛ ስለሆን ይህንን በመጥላት ሊሆን ይችላል። እንግዲህ ከሶስቱ አንዳቸው ይሆናል የምል ጥርጣሬ አለኝ።
ይህ ሁኔታውን የማርገብና ሁኔታውን የማረጋጋትን በተመለከተ እናንተም ከዚህ የተሻለውን የተለየ ከመንግስት ጋር ልታደርጉት የምችሉት ነገር ይታያቸዋል?
አዎ፣ ለምን አይታየንም? ህዝብ እኮ ሰላም ይፈልጋል። ማንም ሰላም የማይፈልግ ህዝብ የለም። ችግሩ እኮ መንግስት ድሮ በለመድኩበት መንገድ ካልገዛው ነው የሚለው። እንደሚታወቀው እንግዲህ ኢህአዴግ ለ24-25 ዓመታት ሲገዛ የነበረው ህዝብ ጥያቄ ሲጠይቅ ወደ ማፈኑ፣ ወደ መደብደቡ፣ ወደ ማሰሩ፣ አልፎ አልፎም ወደ መግደሉ ይሄዳል። በዛ ነው 24-25 ዓመት የኖረው እና አሁን ግን ኢህአዴግ በለመደበት መግዛት እየሞከረ ነው። ህዝቡ ደግሞ መብት አለኝ የመጠየቅ የመናገር እየጠየቀ ነው። እዚህ መሀል ውጥረት እየተፈጠረ ነው ማለት ነው። ስለ መሬት ዘረፋ ብቻ ሳይሆን ስለ መልካም አስተዳደርም እነሱ ማምነዋል። በአደባባይ መሬት ሲዘረፍ እንደነበረ መልካም አስተዳደር እንዳልነበረ እነሱም በአደባባይ አምናል። ህዝቡ ያንን እየጠየቀ ነው። ስለዚህ እዛ አካባቢ ጨርሶ ያለመግባባት ነው በመንግስትና በህዝብ መካከል የተፈጠረው። ስለዚህ ህዝብ በሰላም ተረጋግቶ መብቱ እየተከበረለት ለመኖር የሚያደርገው ጥያቄ ኢህአዴግ በሰላማዊ መንገድ ከመለሰ፣ ወደ ብሔራዊ እርቅ ለመምራት ከተዘጋጀ እኛ የዛ አካል ለመሆን የማንችልበት የማንፈልግበት ምክንያት የለም እና ችግሩ እሱ ነው ማለት ነው።
በጣም አመሰግናለሁ ዶክተር መረራ ስለ ጊዜው።
እሺ፣ እኔም ለተሰጠኝ እድል አመሰግናለሁ።
ለምሽቱ አብይ ርዕስ ያዝነው ዘገባ ደግሞ እነሆ። ከህዳር ወር 2008 ዓ.ም ጀምሮ በስፋት በኦሮሚያ ክልል የሚካሄደውን ተቃውሞ የኢትዮጵያ ጸጥታ ኃይሎች በጉልበት እያፈኑት ነው ይላል ዓለም አቀፉ የሰብአዊ መብት ተከራካይ ድርጅት ሂውማን ራይትስ ዎች ዛሬ ባወጣው ዘገባ። ተቃውሞ ከጀመረበት ሰሞን አንስቶ በየዕለቱ ሰዎች እንደሚገደሉና በዘፈቀደ እንደሚታሰሩም የሰብአዊ መብት ድርጅቱ አስታውቋል። ባለፈው ሳምንት ፍጻሜ ለአሜሪካ ድምፅ ራዲዮ ቃለ ምልልስ የሰጡት የኢትዮጵያ መንግስት ኮሚኒኬሽንስ ሚኒስትር አቶ ጌታቸው ረዳ ከተቃዋሚዎችና ከመንግስትም በኩል ያለ አግባብ ኃይል በመጠቀም ሕግ የጣሱ ለፍርድ እንደሚቀርቡ ተናግረዋል። ሳሌም ሶሎሞንና ትዝታ በላቸው ያጠናቀሩት ዘገባ ዝርዝሩን ያቀርባል።
የአገሪቱን መከላከያ ሰራዊት ያካተተው የጸጥታ ኃይል ሰላማዊ ሰልፈኞች ላይ ቀጥታ ተኩስ በመክፈት በርካታ ሰዎችን መግደሉን፣ በሺዎች የሚቆጠሩ ክስ ሳይመሰረትባቸው ታስረው እንደሚገኙ፣ ባለፉት ሳምንታት ተቃውሞው ረገብ ያለ ቢመስልም በመንግስት የሚካሄደው አፈና መቀጠሉን ሂውማን ራይትስ ዋች ዛሬ ይፋ ባደረገው ሪፖርቱ ገልጿል። ኦሮሚያን በበርካታ የጸጥታ ኃይሎች ማጥለቅለቅ እርምጃ የሚያመለክተው በተማሪዎች፣ ገበሬዎች እና ሌሎች ተቃዋሚዎች የሚደረገውን ሰላማዊ ተቃውሞ ባለስልጣናት በእጅጉ ያለመፈለጋቸውን ያሳያል ብለዋል የሂውማን ራይትስ ዋች የአፍሪካ ምክትል ዳይሬክተር ሌዝሊ ለፍኮ። መንግስት በበኩሉ ያሰማራውን ሰራዊት ወደ ጦር ሰፈሩ መመለስ አለበት ብለዋል።
ከሁሉ አስቀድሞ አላስፈላጊ ኃይል በመጠቀም የሚፈጽሙትን የጭካኔ ግድያ ማስቆም አለባቸው። በእነዚህ አካባቢዎች ለተሰማሩ የጦር ሰራዊት አባላት ተቃውሞ የሚያካሂዱት ሰዎች በሰላማዊ መንገድ መንግስትን መቃወም መብታቸው እንደሆነና የጸጥታ ኃይሎቹ የህዝቡን መብት ማክበር እንዳለባቸው መንግስት ግልጽ መልእክት ማስተላለፍ አለበት። በተጨማሪም በዘፈቀደ ቁጥጥር ስር የዋላቸውን በርካታ ሰዎች እንደገና የታሰሩትን መሪ በቀለ ገርባን ጭምር መፍታት አለባቸው። አቶ በቀለ ገርባ በታህሳስ ወር የታሰሩት ለሁለተኛ ጊዜ ነው። መንግስት ለእነዚህ ተቃውሞዎችና ዋና መሰረት ለሆኑት ቅራኔዎች መፍትሄ ከፈለገ ለብዙ ዓመታት በሰላማዊ ተቃውሞ የፖለቲካ ለውጥ ከማምጣት ከሚሞክሩት እንደ አቶ በቀለ ገርባ አይነቱ ጋር መነጋገር እንጂ ማሰር የለበትም።
ይህ በእንዲህ እንዳለ ባለፈው ሳምንት ቃለ ምልልስ የሰጡን የኢትዮጵያ ኮሚኒኬሽንስ ሚኒስትር አቶ ጌታቸው ረዳ ካብራሯቸው ነጥቦች መካከል የመከላከያ ሰራዊት በኦሮሚያ ከተሞችና መንደሮች ስለመገኘቱ፣ በእስር ስላሉ ተቃዋሚዎችና የመንግስት ጸጥታ ኃይሎች ከህግ ውጭ እርምጃ ወስደው እንደሆነ በህግ እንደሚቀጡ ጠቅሰዋል።
የኢትዮጵያ ፌዴራል መከላከያ ሰራዊት እኮ መቀመጫው አዲስ አበባ አይደለም፣ ፊንፊኔ ብቻ አይደለም ተቀምጦ የሚውለው ወይም የሀገር ድንበር መከላከያ ሰራዊቱ ካምፖች አሉት በሀገር የተለያዩ አካባቢ። አሁን ለእነዚህ አይነት ግጭት በተከሰቱባቸው አካባቢዎች የክልሉ የፖሊስ ኃይል ቁጥጥር በላይ ቁጥጥር ውጭ በሆነባቸው ከዛ ከአቅም በላይ በሆነባቸው አካባቢዎች መከላከያ ለገዛ የተሳተፈባቸው እንቅስቃሴዎች ነበሩ። ከዚህ ውጭ መከላከያ ከካምፖቹ ከነባረ ካምፖቹ የሚወጣበት ምክንያት ነው የማይገባኝ።
የኢትዮጵያ መንግስት ለተቃውሞው መነሾ የሆነውን የአዲስ አበባን የተቀናጀ ልማት ማስተር ፕላን የተባለውን አወዛጋቢ እቅድ መሰረዙን ቢገልጽም በኦሮሚያ ያለው ሁኔታ በቁጥጥር ስር እንዳልዋለ የድርጅቱ ዘገባ ይገልጻል። የሰብአዊ መብት ተሟጋቹ ድርጅት ሂዩማን ራይትስ ዋች በታሳስና በጥር ወር ቁጥጥር ስር ውለው ከተለቀቁ መካከል ቁጥራቸው ወደ 60 የሚጠጋ ተማሪዎች ጋር ቃለ ምልልስ አድርጎ እንደነበር፣ እነሱም ለድርጅቱ ከገለጹት የጭካኔ አድራጎቶች መካከል የጸጥታ ኃይሎቹ ተማሪዎችን አነጣጥረው በጥይት ፊታቸው ላይ እንደሚመቱ፣ ከታሰሩ በኋላም ከግርፋት አንስቶ በኤሌክትሪክ ማንዘር እንዲሁም ሴቶች ተማሪዎች ላይ አስገድዶ የመድፈር ጥቃት እንደሚፈጸም ሂዩማን ራይትስ ዋች በሪፖርቱ ገልጿል። ከተቃዋሚዎቹም በኩል የተወሰኑ በውጪ ባለሀብቶች የተያዙ እርሻዎች ላይ አመጽ የተቀላቀለባቸው ተቃዋሚዎች ማስተዋሉን ድርጅቱ ይገልጽና በህዳር ወር ጀምሮ የተካሄደው ተቃውሞ ግን ሰላማዊ ነበር ይላል። በየካቲት 12 ቀን የፌደራል የጸጥታ ኃይሎች ከሰርግ በመመለስ ላይ ባሉ አውቶቡስ ተኩስ በመክፈታቸውና ሰዎችን በመግደላቸው ሳቢያ ተቃዋሚዎች እንዲነሱና ተቃውሞ እንዲቀጥል ተደርጓል። መንግስት እንዳስታወቀው የካቲት 15 ቀን በፌደራል የጸጥታ ኃይሎችና ፖሊስ ሚሊሻ መካከል እንደሆነ በሚገመት የታጠቁ ሰዎች መካከል በተካሄደ ግጭት የሰባት ጸጥታ ኃይሎች ሞት መስተዋሉን ዘግቧል ይላል። የሂዩማን ራይትስ ዋች የአፍሪካ ፕሮግራም ምክትል ዳይሬክተር ለዝሊ ለፍኮ ኢትዮጵያ መንግስት እስካሁን ለሚቀርብበት ጥሪ አወንታዊ መልስ ካልሰጠ አሁን ለእናንተ ጫና ስለማድረጋችሁ ብቻ ለውጥ እንዴት ያደርጋል ተብለው ሲጠየቁ
የማቀርበው ሐሳብ የማይሆን ይመስል ይሆናል። ነገር ግን ከኢትዮጵያ መንግስት አመራር አባላት መካከል አንድ ሰው ካሁን በፊት የተካቸው አንድ አይነት የፖሊሲ ምርጫዎች መከተል አላስፈላጊ የህይወት መጥፋትና ተስፋ ያላቸው ነገሮችን ተስፋ ማሳጣት እንጂ መልስ እንደማይሆኑ ይገነዘባል የሚል እምነት አለኝ። ይህ መንግስት ከሱ አመለካከት የተለየ የፖሊሲ ምርጫ ለባለስልጣናቱ ስለማይፈቅድ ከውስጣቸው ይህንን ለመለወጥ ድፍረት ያላቸው ሰዎች ያስፈልጋሉ። በተጨማሪም እንዲህ አይነቱ ጭቆና ኢትዮጵያ ውስጥ ከቀጠለ የአገሪቱ አቅጣጫና መረጋጋት ውጪ መንግስታትና ለጋሾችን ሊያሳስብ ይገባል።
አቶ ጌታቸው ረዳ በበኩላቸው ህግ የጣሱ የጸጥታ ኃይሎችም ይሁኑ ተቃዋሚዎች ለፍርድ እንደሚቀርቡ ተናግረዋል።
ሌጂትሜትሊ ጥያቄ ለማቅረብ በሚል ስሜት ላይ ተስርተው ስሜት የገቡ ሰዎች ካሉ እነሱ ላይ አነጣጠረ ምህረት እንደሚኖር ገልጾ ነበር የክልሉ መንግስት። አላግባብ የሰው ህይወትን የቀጠፉ ከአንድ ከሌላ ወገን ያሉ ከመንግስት ወገን ሊሆን ይችላል ያሉ ሰዎች ካሉ በአግባቡ ለህግ የሚቀርቡበት አሰራር ይፈጠራል። በአሁኑ ሰዓት የኢትዮጵያ ሰብአዊ መብት ኮሚሽን ኢንዲፔንደንት የሆነ ኢንቨስቲጌሽን እያካሄደ ነው። በዚህ ጉዳይ ላይ ውጤቱ ሲወጣ ተጠያቂነት ያለባቸው ማንኛቸው ወገኖች ተጠያቂ የሚሆኑበት ስርዓት ይኖራል።
ሂዩማን ራይትስ ዋች ከዚህ በፊት እንደ አውሮፓ አቆጣጠር በ2014 ዓ.ም ተቃውሞ አድርገው የነበሩ ተማሪዎች ወደ ትምህርት ቤታቸው እንዳይመለሱ መደረጉን በተመለከተ መረጃዎችን ሰብስቦ አስቀምጧል። ይህ አሰራር አሁንም ባለው ተቃውሞ ማግስት ቀጥሏል ይላል።
ክብራትና ክብራን አድማጮች የዕለቱን ወይም የምሽቱን አብይ ርዕስ ነበር የተከታተላችሁት። የዜና መጽሔቱ ርዕስ ይቀጥላል። በዩናይት ስቴትስ ካሊፎርኒያ ክፍለ ግዛት ውስጥ በምትገኘው ሳን በርናንዲኖ ከተማ በቅርቡ በከፈቱት የሽብር ጥቃት 14 ሰዎች ከገደሉትና በተኩስ ልውውጡ ወቅት ከተገደሉት ሁለት አጥቂዎች አንደኛው ይዞት የነበረው አይፎን ስልክ እንዲከፈትለት በሚፈልገው የዩናይትድ ስቴትስ ፌዴራል ምርመራ ቢሮና አልከፍትም በሚለው በስልክ አምራቹ ኩባንያ አፕል መካከል የተነሳው ውዝግብ አሁንም ተካሮ እንደቀጠለ ነው። ብዙ ቁጥጥር ያላቸው የመረጃ ቴክኖሎጂ ባለሙያዎች የአፕልን ሐሳብ እንደሚያደንቁ ቢናገሩም በዚህ በአሁኑ አጋጣሚ ግን አፕል በተሰጠው የፍርድ ቤት ትዕዛዝ መሰረት ስልኩን መክፈት የሚቻልበትን መንገድ መፍጠር አለበት እያሉ ነው። ሰለሞን አባተ ባለሙያ አነጋግሮ ያጠናቀረውን ዘገባ ይዞ ቀርቧል።
ወደ ሰለሞን ዘገባ እናልፋለን። ምንድን ነው ይሄ ነገር ሰለሞን?
አዲሱ ይሄ ጉዳይ በዓለም አቀፍ ደረጃ ከባድ የሆነ ንግግር ወደ ማስነሳት ሳይወስድ የሚቀር አይመስለኝም። በዚህ በአፕልና በአሜሪካ መንግስት መካከል የተነሳው አቋም አሉላ በመግቢያው ላይ እንደጠቆመው የአፕል ኩባንያ የእነዚያን የነፍሰ ገዳዮቹን ስልክ ማግኘት እንዲቻል የአሜሪካ መንግስት የጠየቀውን ጥያቄ ነው እንዲያሟላ እየተጠየቀ ያለው። የአፕል ኩባንያ ዋና ስራ አስፈጻሚ ቲም ኩክ የአሜሪካ መንግስት ጥያቄና አቋም እኮ አስደንጋጭ ነው ብለዋል። ዛሬ መግለጫ ሰጥተው ነበር ለጋዜጦች። እና አፕል ለሽብርተኞች ፍቅር የለውም ሐዘኔታም የለውም ብለዋል። ግን ትልቁ ችግር ያንን ሰይድ ሪዛን ፋሩቅ የሚባለው በዛ በጥቃቱ ላይ ተሳትፎ የነበረውን ሰው አይፎን ለመክፈት የሚያስችል ዘዴ መፍጠር ይበልጥ አደገኛና ለአፕል ደንበኞች የወደፊት ደህንነትም አስጊ ነው ነው የሚሉት የአፕል ዋና ስራ አስፈጻሚ። እንግዲህ ይሄ ምንድን ነው? ገንዘባቸው፣ የጤናቸው መረጃ፣ ያሉበት ቦታ፣ በስልኮቻቸው ያዟቸው መረጃዎች፣ የስልክ ንግግሮቻቸው፣ የግል ገመናቸው ሁሉ አደጋ ላይ ነው የሚወድቀው ነው የሚሉት ይህንን ዘዴ መፍጠር።
አንድ ያናገርከች ሰው አሉ በዚህ ጉዳይ።
አዎ አዎ። ለመሆኑ ይሄ የግል ገመና የሚሉት ፕራይቬሲ የሚሉት ነገር ምንድን ነው?
ይሄ ፕራይቬሲ የሚባለው እንግዲህ ነገር ሰዎች የራሳቸውን መረጃ ኢንፎርሜሽን ራሳቸው ማስቀመጥ መቻላቸው ነው፣ ሌላ ሰው ሳያየው። እና ያው ቴክኖሎጂ ባደገ ቁጥር አስቸጋሪ ነገሩ ምንድን ነው? የእኛ ለምሳሌ ፎቶግራፍ ብታነሳ፣ የልጅህን ፎቶግራፍ በስልክ ብታነሳው፣ ስልክ ላይ ብቻ አይደለም የሚቀመጠው፣ ኢንተርኔት በመኖሩ ምክንያት ክላውድ የሚሉት የሰርቪሶች አሉ፣ እዛ ላይ ነው የሚቀመጡት። ለምሳሌ የአፕል አይፎን ቢኖርህና የልጅህን ፎቶግራፍ ብታነሳ ያ የተነሳው ፎቶግራፍ ስልክ ላይ ብቻ አይደለም፣ እንደ ድሮ ኮፒው ይቀመጣል። ይሄ ሰዎቹን ከስተመሮቻቸውን ወይም የራሳቸውን ሰዎች ለመርዳት ነው ያደረጉት። የአፕል ሰዎች ማለት ስልክ ቢጠፋብህ ለምሳሌ ፎቶግራፍ አይጠፋም ማለት ነው። ሌላ ስልክ ገዝተህ ከዛ ከክላውድ ሰርቪሱ ላይ ልታመጣው ትችላለህ።
ወይም የስልክ ቁጥሮችም እንዲህ አይነት ጠቃሚ የሆኑ መረጃዎች፣ እሺ፣
ሁሉ ነገር ሊሆን ይችላል። እስከ ዛሬ የተጠቀምክበት ሂስትሪ ሊሆን ይችላል። ስለዚህ በጣም እያስቸገረ ከባድ እየሆነ የሚመጣ ነገር ነው እና ይሄ ፕራይቬሲ ማለት ይሄ የግል ኢንፎርሜሽንን ለሌላ ሰው ሼር አለማድረግ እዚህ ሀገር አሜሪካ ነገር ውስጥ ለምሳሌ ስፔሻሊ በልምድ ሁሌ የተለመደ ነገር ነው። ማንም የማንንም ኢንፎርሜሽን ሊያይ አይችልም፣
የግል መረጃ፣ የግል ምስጢር፣
አዎ፣ ማንም ሰው ሊያይ አይችልም የሚል ህግ አለ መጽሐፉ ላይ ኮንስቲቱሽኑ ላይ። እና ምንድን ነው ህጉ የሚለው? ይሄ አራተኛ አሜንድመንት የሚሉት አለ ኮንስቲቱሽኑ ላይ። መንግስት ሄዶ ዳኛ ጋር ዳኛን አሳምኖ የዚህን ሰውዬ መረጃ ማግኘት አለብኝ ምክንያቱ ለዚህ ነው ብሎ ዳኛውን አሳምኖ ብቻ ነው መንግስት የግል ዴታ የግል መረጃ ማየት
መረጃዎችን
መረጃ የሚያገኘው ኦር ማየት የሚችለው።
አቶ ሚካኤል እንዳለ ናቸው የሚባሉት። አዲሱ ሚካኤል እንዳለ ነው
ሚካኤል እንዳለ። በጣም ጥሩ ነው። በነገር ላይ አንድ ቃል አስገባሃለሁ። አፕል ይሄ ኩባንያ አፕል የሚለውን ስም ለምን እንደያዘ ሌላ ቀን ታስረዳኛለህ።
እንመለሳለን።
እኛ ከምንበላው አፕል ጋር የተገናኘ አለመሆኑ
እንመለሳለን። ምልክቱም አፕል ነው በነገራችን ላይ። አቶ ሚካኤል እንዳለ ከብሌን ኮርፕ ባለቤቶችና የስራ ኃላፊዎች አንዱ ናቸው። ባይዘወይ ብሌን ኮርፕ በመገናኛ ቴክኖሎጂና በኢንተርኔት ላይ የሚሰራ ሜሪላንድ ውስጥ የሚገኝ ኩባንያ ነው።
ታዲያ አቶ ሚካኤል ስለ አፕል ኩባንያ ወይም ይህን ኩባንያ እንዴት ነው የሚያዩት?
አሁን አቋሙን ማለት ነው። አሁን ሰሞኑን አፕል ኩባንያ የያዘውን አቋም የጥሩ ጥያቄ ነው። ምን ይላሉ አቶ ሚካኤል? እስቲ እንስማ።
እኔ የአፕል ኩባንያ አቋም ይገባኛል፣ ግን መንግስት ደግሞ የሚጠይቀው ሁሉን ስልክ ክፈት አይደለም። እሱ መጀመሪያ የነበራቸው ጥያቄዎች እሱ ነበረ። የመንግስት መርማሪ ኮሚቴው እሱ ነበር የፈለገው፣ ሁሉን ስልኮች
መድረስ እንዲቻል፣ በድብቅ እንደዚህ ማየት እንዲቻል፣ መሽለክ እንዲቻል እድል ይፈጠር ነው። ንድፉን ስሩት ነው።
በመግቢያ ስጡን ነው፣ የኋላ ቁልፍ ስጡን፣ እኛ የፈለግነው ስልክ ውስጥ ከፍተን መግባት እንድንችል ነበር። አፕል ግን እና ይሄ የአፕል ኩባንያ ትልቅ ክሬዲት ይገባዋል በዚህ እንብ ያለ። ስለዚህ በዚህ ግን በዚህ ፋን በርነርዲኖ ለሆነው የጥቃት አቋያ ግን እኔ የመንግስትን ፖዚሽን ነው መደግፈው። ምክንያቱ ለምንድነው መንግስት እየጠየቀ ያለው ይሄን ሁሉን ስልኮች ክፈት አይደለም ከዚህ በኋላ እሱ አይደለም ጥያቄው ይሄንን የነዚህን ሰዎች ስልክ ብቻ ክፈት ነው ይያለ ያለው።
ለመሆኑ አፕል በዚህ ስማማል ብለው ያስባሉ? ቀደም እንደገለጹልኝ የአፕል ይደነቅ የሚገባው ስራ ሰርቷል በመጀመሪያ ደረጃ በወሰደው አቋም። ካሁን በኋላስ በዚህ ይቀጥላል ብለው ያስባሉ?
እንግዲህ ያው ኩባንያን ኩባንያ ሁሌ ምን ያህል ገንዘብ እንደሚሰራ የኩባንያ ዋናው ስራው ገንዘብ መስራት ነው እንጂ እንደዚህ አይነት ፖሊሲ የተያዘን ነገሮች ላይ ማረግ አይደለም አይመስለኝም። ስለዚህ እንግዲህ አፕል ያሁኑ ሲዮዋቸው ያሁኑ መሪያቸው ስቲም ኩክ የሚባለው ሰውዬ በዚህ ነገር ያመነ ይመስላል። ግን ማን ያውቃል የዛሬ 15 አመት ወይ የዛሬ 10 አመት እሱ ሲለወጥ ኩባንያው ማብሮ ሊለወጥ ይችላል።
በነገራችን ላይ ሰለሞን አሁን አፕል ብዙ ጉዳት ይደርስብኛል ይሄን ነገር ባደርግ ነው የሚለውና እንዳለውና እንደፈራ ጉዳት ቢደርስበት
ትክክለኛ ጥያቄ ነው። ቢደርስበትስ አፕል በነገራችን ላይ የሚተላለፉበትን ውሳኔዎች ወደፊት አቤት ይያለ መቀጠል ይችላል መክሰስ ሁሉ ይችላል ከዚህ በኋላ የሚደርስበትን። እና ለምንድን ነው እንዲህ አይነት ግትር አቋም ያዘው አፕል? የሚደርሱበትስ መዘዞች ምንድናቸው? እንዴትስ ነው መመራት ያለበት? ይሄንንም ጉዳይ በነገራችን ላይ ከአቶ ሚካኤል እንዳለ ጋር አንስተን ተጫውተን ነበር።
የአፕል ኩባንያ አንደኛው ነገር ከጉግል እንሻላለን ብሎ የሚለው አሁን እኛ ስልክ ላይ ያስቀመጥከው ዳታ ማንም ሰው ሊወስድ አይችልም ነው የሚለው።
መንግስትም የአሜሪካን መንግስት ቢሆን
ማንም መንግስትም ቢሆን ሌባም ቢሆን ማንም ሊሰርቅ አይችልም ነው እነሱ የሚሉት። አሁን
በዚህ ምናልባት ራሳቸውን በከፍተኛ ደረጃ መሸጥ ይችላሉ ይመስለኛል ካሁን በኋላ።
አዎ እንደሱ ነው የሚያረጉት። እኛ እና አሁንም የሚመስለኝ ነገር የሚጋፉት ህጉን ለመጋፋት የሚሞክሩት ያንን የሰውን እንዲያምናቸው ይመስለኛል ታስበው። ስለዚህ ይሄንን እስከ መጨረሻውም እስከሚችሉት ድረስ መክፈታቸው አይቀርም እና ያው ህጉ ተመልሶ ይሄን ስልክ መክፈታቸው አይቀርም። ዞሮ ዞሮ አይመስለኝም እንደዚህ ዝም ብሎ እስከ ዘላለም መጋፋት አይችሉም። አንድ ነጥብ ላይ ይሄ መጋፋት ከሚችሉበት ቦታ ያልቃል እና የከፍተኛው ፍርድ ቤት ይመጣና ነው ክፈቱ ይሏቸዋል እና ያኔ ይከፍቱታል።
አቶ ሚካኤል እንደዚህ አይነቱ አሰራር የመፈጠሩ መጀመሪያው ነው ወይም በእንግሊዝኛው አገላለጽ ፕሬሲደንስ መኖሩ ሌሎችም በተለይ በአፈና ተቃዋሚዎችን በማሳደድ ጆሮ በመጥባት በመሳሰሉ ስራዎች በጣም የተካኑ ናቸው የሚባሉ መንግስታት ሊጠቀሙበት ይችላሉ። እንዲሁም እንኳን በአሁን ባለው ሁኔታም እንኳን ቢሆን በተለያዩ ዘዴዎች የኢንተርኔትና የስልክ ስለላዎችን እያደረጉ ተቃዋሚዎቻቸውን ያጠምዳሉ ይባላል። ብዙ ድርጅቶች፣ የመብቶች ተሟጋች ድርጅቶች፣ የኢንተርኔት ነጻነት ተሟጋች ድርጅቶች በየጊዜው የሚናገሩት ነው። ይሄ ሁኔታ መፈጠሩ አሁን በተለይ ደግሞ እንደ አሜሪካ አይነት መንግስት እንዲህ አይነቱን ሁኔታ መፍጠሩ ለሌሎቹ አሜሪካም አድርገዋለች የሚል እንደ ማሳያ አይነት ነገር አይፈጥርም ወይ?
አዎ ይፈጥራል። እንግዲህ ያው የምንኖርበት ዓለም ፐርፌክት አይደለም አይደል? ሶ አሜሪካም ይሄ ሞራል ሃይ ግራውንድ ይሉታል እዚህ ሀገር። ድሮ እናንተ ለሌሎች መንግስቶች ወይም ለሌሎች ድርጅቶች ሄደው እናንተ እንደዚህ ማድረግ የለባችሁም እኛም አናረገውም የሚሉት ነገሮች አሁን የሉም። ብዙ ያው መረጃዎች ብዙ ቦታ አሉ። መንግስት እነሱ መረጃዎችን ማግኘት አለብኝ ብሎ ያምናል ቢካዝ አገሩ ማስጠበቅ ፈልጋለሁ ስለሚል እና ይሄ እንግዲህ ያው በ21ኛው ክፍለ ዘመን በምንኖርበት 21ኛው ክፍለ ዘመን ላይ ይሄ ትልቁ ጥያቄ ነው። ለአሜሪካን ብቻ ሳይሆን ለዓለም ትልቁ ጥያቄ ነው። የኢንፎርሜሽን ማውሪያ መንገዶቻችን ተለውጠዋል። ፖስታ አንጠቀምም። ድሮ ምን ይደረግ ነበር የሁለተኛው ዓለም ጦርነት ላይ ለጃፓኖች ስለሚፈሩ ለጃፓኖቹ የሚላክላቸው ፖስታ የአሜሪካ መንግስት እየከፈተ ያይ ነበረ ድሮ። ስለዚህ ይሄ ነገር ድሮም የነበረ ነገር ነው። ያው አሁን ትንሽ ለወጥ የሚያደርገው ነገር ምንድን ነው?
የአስቸኳይና የጦርነት ሁኔታ በሚኖርበት ጊዜ ማለት
ነው። አዎ እንደሱ ይደረግ ነበር። ግን አሁን የመነጋገሪያ መንገዶች የዚህ መረጃ ኢንፎርሜሽን ቴክኖሎጂዎች ማደጋቸው ያው አስቸጋሪ ነው። ይሄ አዘ ሶሳይቲ አዘ አለሙ ተሰብስቦ እነዚህን አይነት ህጎች ማሳለፍ አለበት። የተወሰኑ ህጎች እንዴት ሰዎች ኮሚኒኬት ማድረግ እንደሚችሉ፣ የትኛው መረጃ የግልህ ነው፣ የትኛው መረጃ ሊወሰድብህ ይችላል። እና ያው ኩባንያዎችም የራሳቸው ሚና ይጫወታሉ። እነሱ ገብተው በመሀል አይሆንም ይሄን የተገልጋይን ይሄንን ዳታ መስጠት አልችልም ብለው ይገፋሉ። አምሹር ተገልጋዮችም መክሰስ ይጀምራሉ ኩባንያዎችን እንዴት ትሰጣለህ ይሄን ለመንግስት ብሎ ይሻሻላል። ያው ሲስተሙ ሁሌ ልክ እንደዚህ ያር ሹክቻው ሁሌ ያሻሽለዋል ሲስተሙን ብዬ አስባለሁ።
አቶ ሚካኤልን ብሌን ኮርፖሬሽንን ድርጅታቸውን ይህንን ጥያቄም ራሱንም ይዘን ወደፊት እንመለሳለን፣ ቆየት እንላለን በዚህ ጥያቄ ላይ። ለማንኛውም የሚያመዛዝን ህሊና ያለው አንድም ሰው እንዲህ አይነት ጥያቄ አያቀርብም ብለውታል። ይህንንና በእርሳቸው ኩባንያና በአሜሪካ መንግስት በፌዴራል መርማሪዎች መካከል የተፈጠረውን ፍጥጫ አስመልክተው የአፕል ኩባንያ ዋና ስራ አስፈጻሚ ቲም ኩክ ዛሬ በሰጡት መግለጫ ምንም እንኳ የቀድሞው የዳኛ ትዕዛዝ የወጣው ከሳን በርናርዲኖ የወረዳ ፍርድ ቤት ቢሆንም መንግስቱ ጉዳዩን ወደ ፌዴራል ችሎት ወስዶታል ዛሬ።
ሰለሞንንና እንግዳውን እናመሰግናለን። አድማጮች፣ አሁን ወደ ሳምንታዊው ቅንብር ስፖርት ነው የምንገባው። አዘጋጅና አቅራቢ ሰለሞን።
እንደምን አመሻችሁልኛል የተከበራችሁ አድማጮቼ። ገንዘቤ ዲባባ በአዳራሽ ውስጥ ሩጫ ውድድር ለ26 ዓመታት ተይዞ የቆየውን የአንድ ማይል የዓለም ክብረ ወሰን ሰበረች። በአሁኑ ወቅት 5 የዓለም ሬኮርድ ባለቤት ነች። የዓለሙ ጸረ ጉልበት ሰጪ መድኃኒት ኤጀንሲ ኬንያን ከሪዮ ኦሊምፒክስ ውድድሮች ለማገድ መዘጋጀቱን አስታወቀ። በእግር ኳስ የኢትዮጵያንና የአውሮፓን ፕሪምየር ሊግ ግጥሚያዎች እንመለከታለን። አብራችሁን ቆዩ። አዲሱ የገንዘቤ ዲባባ የማይል ሬኮርድ 4:13:31 ነው። ከቀድሞ ለ26 ዓመታት ተይዞ ከቆየው የዓለም ሬኮርድ 4:17:14 ላይ 5 ሴኮንዶች ግድም ላጭታለታለች። ስቶክሆልም ስዊድን ውስጥ ለሦስተኛ ጊዜ መሆኑ ነው። የ25 ዓመቷ ወጣት ኢትዮጵያዊት አትሌት ገንዘቤ ዲባባ የዓለም ሬኮርዶችን ስታስመዘግብ ካሁኑ የአንድ ማይል ሬኮርድ በተጨማሪ በ3ና 5000 ሜትሮችም አዳዲስ ክብረ ወሰኖች ማስመዝገቧ ይታወሳል። ረቡዕ ዕለት በ10 ሴኮንዶች ቅድሚያ የገባችው ሌሎቹን የኢትዮጵያ አትሌቶች ጉድፍ ጸጋይንና አክሱማይት እምባይን በሁለተኛና ሦስተኝነት አስከትላ ነው። ቀደም ሲል በወንዶቹ የተካሄደውን የ1000 ሜትር ሩጫ ውድድር አዲስ የዓለም ክብረ ወሰን አስከትቦ የጨረሰው ደግሞ የጅቡቲው አያንሌ ሱሌማን ነው። እንደ አውሮፓውያን ዘመን አቆጣጠር በ2000 ዓ.ም ኬንያዊው ዊልሰን ኪፕኬተር ካስመዘገበው 2:14:96 ላይ ነጥብ 76 ሴኮንድ አሻሽሏል። ወደ አስደናቂዋ ወጣት ወደ ገንዘቤ ዲባባ ልመለስና ስቶክሆልም ላይ በአንድ ሺው አዲስ የዓለም ሬኮርድ ካስመዘገበች ከሁለት ቀናት በኋላ ማለትም ባለፈው አርብ ደግሞ በስፔን ከተማ በሳባዴል በ3000 የአዳራሽ ውስጥ ሩጫ ውድድር በታሪክ ፈጣኑን ጊዜ አጽፋለች። እንደ አውሮፓውያን ዘመን አቆጣጠር በ2008 ዓ.ም በ1500 የአዳራሽ ውስጥ ሩጫ ውድድር ሻምፒዮኗ ገለቴ ቡርቃም አብራ ትሮጣለች። በሁለተኝነት ነው ያጠናቀቀችው። ጎይታይቶም ገብረስላሴ ሦስተኛ ሆናለች። የኢትዮጵያ አትሌቶች በሌሎች ርቀቶችም አሸንፈዋል። በዕለቱ በመላ አፍሪካ ውድድሮች በ5000 የብር ሜዳሊያ ተሸላሚው ልዑል ገብረስላሴ በወንዶቹ 3000 የግሉን ፍጥነት አሻሽኖ የሞሮኮውን ሱፊያን ቡካንታርን ቀድሞ ገብቷል። አማኖቴ ደግሞ በ1500 አሸንፏል። በሴቶቹ 1500 ደግሞ በኦል አፍሪካ ጌምስ ብር ተሸላሚዋ በሱ ሳዶ ቀዳሚ ሆናለች። በሌላ አትሌቲክስ ዜና ኬንያዊው ኮስማስ ኪፕሊሞ ላጋት ከዙሪክ እስከ ሴቪ ማራቶን ሲያሸንፍ ትላንት ለሁለተኛ ጊዜ መሆኑ ነው። በ2014 በማራቶን ለመጀመሪያ ጊዜ ተሰልፎ በሮጠበት ጊዜ ያስመዘገበውን የራሱን ፈጣን ሰዓት አሻሽሎ ትላንት 42ቱን ኪሎ ሜትር ያጠናቀቀው በ2:08:14 ነው። ከቀድሞው ሰዓቱ ላይ 19 ሴኮንዶች አንስቶለታል። ሁለተኛ የስፔኑ ካርለስ ካስቲልዮ፣ መቀመጫውን ስፔን ያደረገው ሞሮኳዊ ሐሰን አቡካር ሦስተኛ ሆነዋል። በሴቶቹ ማራቶን የስፔኗ ፖላ ጎንዛሌዝ በ2:31:18 ቀድማ ገብታ አገሬውን አስፈንድቃለች። በማራቶን ስትሰለፍ የመጀመሪያዋ ነው። የሞሮኮዋ ኮታር ቡሌድ በ8 ሴኮንዶች ተቀድማ ሁለተኛ ሆናለች። በግላስጎ 3000 አዳራሽ ውስጥ ሩጫ ውድድር እንግሊዛዊው ሞፋራ በአንደኝነት ጨርሷል። በኦሎምፒክ 5:00 እና 10:00 ወርቅ ተሸላሚው ሞፋራ ኬንያዊውን ኦግስቲን ቾጌን ቀድሞ ሲገባ ያስመዘገበው ጊዜ 7:40:66 ነው። ስለ ኬንያ አትሌቶች ካነሳን ዋዳ ማለትም የዓለሙ ጸረ ጉልበት ሰጪ መድኃኒት ተቆጣጣሪ ኤጀንሲ ባለፈው ሐሙስ ኬንያን ከ2016ቱ የሪዮ ኦሊምፒክስ ለማገድ እየተዘጋጀ መሆኑን አስታውቋል። ወዲያውኑ የኬንያ ስፖርት ሚኒስትር በሰጡት ምላሽ በሚካሄደው ምርመራ ሙሉ በሙሉ እንተባበራለን ብለዋል። ኬንያ ከዓለሙ ድርጅት ቀደም ሲል የተሰጣትን የጊዜ ገደብ አልፋለች። ኬንያ በረጅም ርቀት ሩጫ ውድድሮች በዓለም ከፍተኛ ቦታ እንዳላት ይታወቃል። ያም ሆኖ ግን ከ2011 ዓ.ም ወዲህ 40 ያህል አትሌቶቿ የጉልበት ሰጪ መድኃኒት መውሰዳቸው በምርመራ ተረጋግጦባቸዋል። አትሌቲክሱን በጁል አብቃና ለእግር ኳስ ስፖርት ዜና ወደ አዲስ አበባው ተባባሪ አዘጋጅ ገዛኸኝ ጽዮን መስቀል ልውሰዳችሁ። መቀጠል ትችላለህ ገዛኸኝ።
አመሰግናለሁ ሰለሞን። የፕሮግራም መቆራረጥ የበዛበት የዘንድሮ ኢትዮጵያ ፕሪሚየር ሊግ 10ኛ ሳምንት ጨዋታዎች በአዲስ አበባና በክልል ከተሞች 6 ፍጻሜዎች ተከናውነዋል። እዚህ በአዲስ አበባ ስታዲየም መከላከያ በወላይታ ድቻ 2-1 በተሸነፈበት ጨዋታ ለወላይታ ድቻ 2 ጎሎች ያስቆጠረው አላዛር ፋሲካ ነው። የአምናው ሻምፒዮን ቅዱስ ጊዮርጊስ ከኢትዮጵያ ንግድ ባንክ ባዶ ለባዶ ተለያይተው ነጥብ ተጋርተዋል። የኢትዮጵያ ንግድ ባንክ አሰልጣኝ ጸጋዬ ኪዳነ ማርያም ስለ ጨዋታው በሰጡት አጭር አስተያየት የሚከተለውን ብለዋል።
ስራት መጥተዋል እና በኛ በኩል ያሉ በደረጃ ሴንትሮች አማካይ ካልችላሉ ትንሽ ውጤቶች ይበዛሉ። ከምንም በላይ ግን ዛሬ እንግዲህ ታክቲክ በኩል የተሻለ ስለነበር ሚሳልበሚጠ ይዘመታል።
አዳማ ከነባ በሜዳው ሀዲያ ሆሳዕናን አስተናግደው አዳማ ከነማ 2-0 አሸንፏል። ሌሎች ጨዋታዎችም ተካሂደዋል። ቅዱስ ጊዮርጊስ እና አዳማ ከነማ በኩል 23 ነጥብ በጎል ተበላልጠው የደረጃ ሰንጠረዡን አንደኛና ሁለተኛ ሆነ እየመሩ ሲሆን ደደቢት በሶስተኝነት ተከትሏል። አዳነ ግርማ ከቅዱስ ጊዮርጊስ በ8 ጎል ኮከብ ጎል አግቢነት ይበራል። ከአዲስ አበባ ወደ ዲሞክራቲክ ኮንጎ ሉቡምባሺ ከተማ ስናመራ የ2015 የአፍሪካ ክለቦች ሻምፒዮና የኮንጎ ዲሞክራቲኩ ቲፒ ማዚምቤና የአፍሪካ ኮንፌዴሬሽን ዋንጫ አሸናፊ የሆነው የቱኒዚያው ኢትዋዝ ሴ ደሃል በማዚምቤ ሜዳ ተጫውተው ባለሜዳው ቲፒ ማዚምቤ 2-1 ረትቶ የሱፐር ካፕን ዋንጫ አንስቷል። ቲፒ ማዚምቤ ቀደም ሲልም 5 ጊዜ የአፍሪካ ክለቦች ሻምፒዮን ሲሆን 3 ጊዜ ደግሞ የአፍሪካ ኮንፌዴሬሽን ዋንጫ ያነሳ ጠንካራ ክለብ ነው። ከአፍሪካ ወደ አውሮፓ ስንሸጋገር ከአውሮፓ የውስጥ ሊጎች መካከል የስፔን ላሊጋው 26ኛ ሳምንት ጨዋታ ውጤቶችን በአጭሩ እንመለከታለን። በላሊጋው የባርሴሎና አካሄድ አስፈሪ እየሆነ መጥቷል። ላስ ፓልማስን 2-1 ባሸነፈበት ጨዋታ ሱዋሬዝ እና ኔማር ናቸው ጎሎቹን ያስቆጠሩት። ማላጋ እና ሪያል ማድሪድ አንድ አቻ ሲለያዩ አትሌቲኮ ማድሪድ ከቪያሪያል ባዶ ለባዶ አቻ ወጥተዋል። ሌሎች ጨዋታዎችም ተካሂደዋል። የደረጃ ሰንጠረዡን ባርሴሎና በ63 ነጥብ ሲመራ ተከታዮቹን በ8ና 9 ነጥብ በልጧቸዋል። አትሌቲኮ ማድሪድ እና ሪያል ማድሪድ በ55ና 54 ሁለተኛና ሶስተኛ፣ ቪያሪያል አራተኛ ናቸው። ኮከብ ጎል አግቢነቱንም የባርሴሎናው ሉዊስ ሱዋሬዝ በ25 ይመራል። የሪያል ማድሪድ ክርስቲያኖ ሮናልዶ ደግሞ በ22 ይከተለዋል። ይኸው ነው በእኔ በኩል ያለው ሰለሞን።
ገዛኸኝ ጽዮን መስቀል ነበር ከአዲስ አበባ። አመሰግናለሁ። አድማጮች፣ ለዛሬ የተመደበልን ሰዓት የሆነው ሳምንት በተመሳሳይ ዝግጅት እንገናኛለን። እስከዚያው ሰለሞን ክፍሌ ነኝ። ሰላም፣ ደህና ቆዩኝ።
ክቡራትና ክቡራን አድማጮች ስርጭታችን እስከ ምሽቱ 4 ሰዓት ይቀጥላል። አሁን ሳምንታዊው ቅንብር አፍሪካ በጋዜጦች።
አፍሮ ባሮሜትር ስለ ደቡብ አፍሪካውያን ጥናት ያካሄደው ካለፈው ነሐሴ ወር እስከ መስከረም ወር በነበረው ጊዜ ውስጥ ነው። ሲቡሲ ንጎማ የድርጅቱ የደቡብ አፍሪካ የኮሚኒኬሽንስ አስተባባሪ ናቸው።
We looked at democracy this time around and we found that South Africans have actually grown.
በአሁኑ ጊዜ የዲሞክራሲ ሁኔታን ነበር የተመለከትነው። እናም ደቡብ አፍሪካውያን በሀገራቸው ውስጥ ያለው አጠቃላይ የዲሞክራሲ ሁኔታ እንዳላረካቸው ነው ያየነው። በመሰረቱ ለዲሞክራሲ የነበረው ድጋፍ ማሽቆልቆል የጀመረው ከአራት ዓመታት በፊት አንስቶ ነበር። አብዛኞቹ ዜጎች መሰረታዊ የሆኑ አገልግሎቶች ሊያቀርብ የሚችል መንግስት ከሆነ ምርጫውን ትተው ስልጣን ላይ ያለ ምርጫ የወጣ መንግስትን ሊቀበሉ እንደሚችሉ እየተናገሩ ነው።
ህዝቡ እርካታ ያላገኘው በዲሞክራሲ አተገባበር ብቻ ሳይሆን በመሪዎቹም ደስተኛ እንዳልሆነ እንኮሞ ጠቁመዋል።
People are basically disappointed and disapprove across the board from the president.
በመሰረቱ ሰዎች ደስተኛ ያልሆኑት ከሀገሪቱ ፕሬዚደንት አንስቶ እስከ ያ አካባቢ መሪዎችና የምክር ቤት አባላት ላይም ጭምር ነው።
ከቅርብ ጊዜያት ወዲህ ከታዩት ቅሌቶች አንዱ ፕሬዚደንት ጃኮብ ዙማን የሚመለከት ነው። ከመኖሪያ ቤታቸው አንዱን ለማሳደስ 20 ሚሊዮን ዶላር የመንግስት ገንዘብ መውጣቱ ህዝቡን ማስቆጣቱ አልቀረም። የቀድሞ የዩናይትድ ስቴትስ ፕሬዚደንት ቢል ክሊንተን የምርጫ ዘመቻ ያካሄዱ በነበረበት ወቅት ስለነበረው የኢኮኖሚ ሁኔታ የተጠቀሙትን አገላለጽ ያስታውሰኛል ብለዋል የአፍሮ ባሮሜትሩ ባለስልጣን።
That's where the issue is, and the economy is not being doing well. The service level.
ጉዳዩ እሱ ነው። ኢኮኖሚው በጥሩ ሁኔታ ላይ አይገኝም። ህዝቡ በቂ መሰረታዊ አገልግሎቶች አያገኝም። የኤሌክትሪክ መብራት አቅርቦት ችግር ሲፈራረቅብን ቆይቷል። ስለሆነም እነዚህ ሁኔታዎች በህዝቡ ላይ ተጽዕኖ ማሳደራቸው አልቀረም። ምክንያቱም የደቡብ አፍሪካ ህዝብ በመጠኑም ቢሆን ዲሞክራሲ የአገልግሎት አቅርቦቶችን ያካተቱ ጥሩ ነገሮች ያመጣልናል የሚል እምነት ነበረውና ነው።
ለምሳሌ አንድ በጥቁሮች ሰፈር ውስጥ በደሳሳ ቤት የሚኖር የኤሌክትሪክ መብራትና የቧንቧ ውሃ የሌለው ሰው መሪዎቹን ለመምረጥ የሚሰጠው ወይም የምትሰጠው ድምፅ ምን ያህል ዋጋ አለው የሚል ጥርጣሬ ሊያሳድርበት ወይም ሊያሳድርበት ይችላል።
እነዚህ ነገሮች ስርዓቱ የማይሰራ መሆኑን እየነገሩኝ ሊሆን ይችላል። በየአምስት ዓመታቱ ለምርጫ እየወጣሁ ድምፅ እሰጣለሁ። ሆኖም ያየሁት ለውጥ አለ? አዎን፣ አንዳንድ ለውጦች አሉ። ነገር ግን በቂ አይደሉም። ሰዎች በተጨማሪም ስለሚያገኙት አገልግሎት ጥራትም እያስተዋሉ ነው። ለምሳሌ የውሃ ተደራሽነት ቢኖርም ከአስር ሌሎች ሰዎች ጋር የሚሻሙበት ይሆናል።
አፍሮ ባሮሜትር ባቀረበው ጥናት መሰረት በደቡብ አፍሪቃ በምርጫ የሚሳተፉት ሰዎች አነስተኛ ናቸው። ደቡብ አፍሪቃውያን በዲሞክራሲ ላይ ያላቸው አመለካከት እንደየሰዎቹ እንደሚለያይ እንኮሞ ጠቁመዋል።
ዲሞክራሲን ከሚደግፉት ደቡብ አፍሪቃውያን መካከል በአማካኝ የተሻለ የትምህርት ደረጃ ያላቸው የገጠር ነዋሪዎችና ወጣት ደቡብ አፍሪቃውያን ናቸው። የሀገሪቱ ዜጎች በአጠቃላይ ወደ ዘረኛው የነጮች ስርዓት ወይም ወደ አንድ ፓርቲ ወይም ወደ ወታደራዊ አገዛዝ መመለስ አይፈልጉም። ይሁንና ከነጮቹ ደቡብ አፍሪካውያን 44 ከመቶዎቹ ወደ አፓርታይድ ስርዓት መመለስን አይፈልጉም። 30 ከመቶዎቹ ግን እንዲህ አይነቱን ሐሳብ ይደግፋሉ። ሌሎች 26 ከመቶ ደግሞ ግልጽ የሆነ አቋም የላቸውም ወይም የሚፈልጉትን እንደማያውቁ ገልጸዋል።
ደቡብ አፍሪካ ውስጥ ዲሞክራሲን ግልጽ በሆነ መንገድ የሚደግፉት 49 ከመቶዎቹ ብቻ ናቸው። አፍሮባሮሜትር የተባለው ድርጅት የደቡባዊ አፍሪካ ኮሚኒኬሽንስ አስተባባሪ እንኮሞ ይህ ክስተት አሳሳቢ ነው ይላሉ። አብዛኞቹ ደቡብ አፍሪካውያን ክልሶች ዲሞክራሲን ይደግፋሉ። ለምሳሌ ከህንዳውያንና ከደቡብ እስያ ክልሶች 56 ከመቶ የዲሞክራሲ ደጋፊዎች ናቸው። የገዢው የአፍሪካ ብሔራዊ ኮንግረስ ደጋፊዎች ዲሞክራሲን ይፈልጋሉ። ይሁንና የአፍሪካ ብሔራዊ ኮንግረስ ፓርቲን የሚደግፉት ህንዳውያንና ክልስ መራጮች ብዛት እየቀነሰ ነው። የአፍሮ ባሮሜትር የደቡባዊ አፍሪካ የኮሚኒኬሽንስ አስተባባሪ በመጨረሻም የጥናቱ ውጤት ገና ወጣት በሆነው ዲሞክራሲ ላይ ያለው አመለካከት አንዳንድ ችግሮችን ቢያንጸባርቅም ሰዎች የሚመስላቸውን ለመናገር መቻላቸው ራሱ ለዲሞክራሲያዊ አሰራር ጠቃሚ ነው ብለዋል። አድማጮች፣ ለደቡብ አፍሪካ ዲሞክራሲ የተቀናበረው ዝግጅት እዚህ ላይ ያበቃ። ሳምንት በሌላ ርዕስ እንገናኝ። በደህና ቆዩን።
አፍሪቃ ነክ ርዕሶችን ነበር አድማጮች የተከታተላችሁት። አፍሮ ባሮሜትር የተባለው በአፍሪቃ ስላለው የዲሞክራሲ የገበያና የሲቪል ሕዝብ ሁኔታ ጥናት የሚያደርግ ቡድን የደቡብ አፍሪቃ ሕዝብ በሀገሪቱ በሚያዩ የዲሞክራሲ አተገባበር ላይ ባለመርካቱ ለዲሞክራሲ ያለውን አመለካከት እንደ ቀነሰ የጠቆመበትን ነው። ወደሚቀጥለው ፕሮግራማችን ነው የምናልፈው። ጤና ነው አሁን። አሁን ከመጨረሻው ዝግጅት ላይ ደርሰናል አድማጮች። ጤና አዘጋጅና አቅራቢ ሰለሞን አባተ እዚህ ይገኛል። ሰለሞን፣ እጄ ከምን?
አመሰግናለሁኝ አሉላ። እጄ ከምን ከኢትዮጵያ የጤና ጥበቃ ሚኒስቴር ማሳሰቢያ ጋር ይሆናል። ሰሞኑን በኢትዮጵያ የኢንፍሉዌንዛ ችግር እንዳለ በተለይ H1N1 የሚባለው ወይም ስዋይን ፍሉ ተብሎ የሚጠራው ወረርሽኝ ችግር እንዳለ የኢትዮጵያ የጤና ባለስልጣናት አሳውቀው ነበረ እና እኔም ወደ አዲስ አበባ ደውዬ ምንድነው አሁን ሁኔታው የሚመስለው ብዬ ጠይቄ ነበረ። በኢትዮጵያ ጤና ጥበቃ ሚኒስቴር አማካሪ የሆኑትን ዶክተር መርአዊ አራጋውን አግኝቻቸዋለሁኝ። እንደሚከተለው ተጫዋውተናል ስለ ችግሩ።
ይሄ H1N1 የሚባለው እንትን ከዚህ ቀደም 2009 ላይ ምናልባት ካስታወሱ እንትን ነበረ፣ እንደ ፓንደሚክ የተባለው ማለት ነው።
አሁን በብዙ ሀገሮች ውስጥ ብዙ ችግር ፈጥሮ ሲያስጨንቅ ነበረ።
አሁን ከዚያ በኋላ ያው በዓለም አቀፍ ደረጃ ችግሩ እንደዚህ ወቅትን እየጠበቀ እየመጣ የሚሄድ እንደ ማንኛውም የኢንፍሉዌንዛ ጉንፋን ወረርሽኝ እንደሆነ ተወስዶ ከዚያ ውጭ የተለየ ሌላ አይነት ዝርያ ከመጣ የሚል ሰርቬላንስ እንዲጠናከር ተደርጓል። ይሄ በዓለም አቀፍ ደረጃ የቅኝት ስራ ማለት ነው። ይህንን ተከትሎ እኛም ከ2009 ጀምሮ የቅኝት ጣቢያዎችን ከፍተናል። በክፍለ ሀገርም በአዲስ አበባ ከተማ አዲስ አበባ ላይ አንድ 4 የቅኝት ጣቢያዎች አሉን እና ከእነዚህ ጣቢያዎች ላይ አሁን በዚህ አመት እንግዲህ በየአመቱ ከምንሰበስባቸው ናሙናዎች ይህንን H1N1 እናገኛለን። ነገር ግን ጉዳዩ የተለየ ዝርያ ይኖረው አይኖረው የሚለውን ነገር እኛ ዘንዳ ባለ ላቦራቶሪ እንመረምራለን። ከዚያም ለማረጋገጫ ደግሞ ለአሜሪካው ሲዲሲ እንልካለን ሳምፕል እና የተለየ ዝርያ እስከሌለው ድረስ ይሄ የሚያሰጋ አይደለም። ነገር ግን ሊጠናባቸው የሚችልባቸው አጋጣሚዎች ይኖራሉ። በተለይ በጣም ህጻናት ላይ፣ አረጋውያን ላይ እንዲሁም ደግሞ እድሜያቸው እንደው ከ70 ከፍ ያሉ ሰዎች ላይ እና ነፍሰ ጡር እንደዚሁም በተለይ ደግሞ እንደ ስኳር በሽታ ይሄ ክሮኒክነት የምንላቸው ማለት ነው።
ንስር ሰደድ የሆኑ ቋሚ የሆኑ የማይተላለፉት
ቋሚ የሆኑ የማይተላለፉ በሽታዎች ያሉባቸው እነዚህ ሰዎች ላይ ሲከሰት ሊጠናባቸው ይችላል። አልፎ አልፎም ሞት ሊያስከትል ይችላል። ይሄ እንግዲህ በዓለም አቀፍ ደረጃ ነው። ከዚህ ቀደም አሁን ይሄ የዛሬ 2 ሳምንት አካባቢ እኛም ጋዜጣዊ መግለጫ ሰጥተናል ከጤና ጥበቃ እና ጉዳዩ አሁን የተከሰተ አዲስ ዝርያ የሆነም አይደለም። እኛም ያው በቅኝት እንከታተለው ስለነበረ የተለየ ነው ስር የሰደደ የተለየ ነገር ወይም ዝርያውን የቀየረ በሽታ አይደለም።
እንግዲህ የሚነግሩኝ ባለፉት 4 እና 5 ዓመታት በተከታታይ በሚደረጉ ቅኝቶች የቫይረሱ አይነት ይገኝ ነበረ እዚህም እዚያም ማለት ነው ኢትዮጵያ ውስጥ።
እሱ ብቻ ሳይሆን ሌሎችም የቫይረስ አይነቶች አሉት። ኢንፍሉዌንዛ ኤቢሲ የሚባል ናቸው። ይሄ የኤ ዝርያ ነው። እንግዲህ ከዚህ በታች ኤ ደግሞ H1N1 እንደዚህ እየተባለ እንትን አሉት አይነቶች ሰብታይፕ የምንለው እና እኛ ዘንዳ እንመረምራለን። ለማረጋገጫም ናሙና እንልካለን እና ከአሜሪካው ሲዲሲ
የበሽታዎች መከላከያና መቆጣጠሪያ ማዕከላት ማለት
ነው የበሽታዎች መከላከያና መቆጣጠሪያ ማዕከል ጋር አትላንታ የሚገኘው ማለት ነው። እና ይህንን ነገር አሁን በዚህ አመት እንግዲህ የአየር ለውጥ አለ። የቀደም ጥቅምት ላይ ምናምን ይከሰት የነበረው አይነት ቅዝቃዜ በአሁኑ ወቅት አለ እዚህ ከተማ እዚህ ኢትዮጵያ ውስጥ።
ይሄ ከኤልኒኞ ጋር የተያያዘ ሁኔታ
ነው። ማታ ላይ ይቀዘቅዛል፣ ጠዋት ላይም እንደዚህ ይቀዘቅዛል፣ ቀን ላይ ሙቀት አለ። ይሄ ወቅት እንግዲህ ለጉንፋን ምቹ ሁኔታ ፈጥሯል እና በዚህ ጊዜም እኛ ቅኝታችንን ስንሰራ ያስተዋልነው ነገር ነበረ። እንደዚህ አይነት ነገር እየጨመረ እንዳየን ከሆስፒታሎችም ሪፖርት እናገኝ ጉዳዩን ለህብረተሰቡም ግንዛቤ ለመፍጠር ጋዜጣዊ መግለጫ ሰጠን።
ለመሆኑ የአሁኑን የተለየ የሚያደርገው ምንድን ነው ከሌሎቹ ጊዜ ባለፉት 4 እና 5 ዓመታት ሲስተዋል ከነበረው H1N1?
የተለየ ዝርያ የተለየ አይነት የለውም። ነገር ግን አሁን በስፋት እንደዚህ ተከሰተ። ዝርያው ግን ያው H1N1 ነው። እስካሁን የተለየ አይነት ዝርያ አልተገኘም። ነገር ግን በስፋት እንግዲህ የአየሩም ሁኔታ ሊሆን ይችላል። በስፋት ብዙ ሰዎች ላይ ተገኝቷል። አሁን ሪፖርት ከተደረጉባቸው ጤና ድርጅቶች ውስጥ ሆስፒታሎች ላይም እንደዚህ ቅድም የተናገርኳቸው አይነት በሽታ ያለባቸው ሰዎችም ሙተዋል። ከእነሱም ሳምፕል ወስደን ነበረ እና እነሱም ላይ አግኝተናል። የተለይ ስኳር በሽተኞች ነበሩ በወቅቱ እንትን ብለው የነበረው እና
ይሄ በዚህ አመት በተከሰተው ወረርሽኝ ያለፈ ህይወት ነው።
አዎ፣ አሁን ይሄ ምንድነው እነዚህ ሰዎች የስር የሰደዱ በሽታዎች ያሉባቸው ችግር ያሉባቸው ሰዎች ናቸው። እንግዲህ አጋጣሚ ሆኖ ግን እነዚህም ሰዎች ላይ ይህንን ቫይረስ አግኝተናል ማለት ናሙና ወሰድን። እነዚህ ሰዎች በጽኑ ታመው ተኙበት ላይ ናሙና ወሰድን፣ ለዚህ እንዳለባቸው አገኘን። ነገር ግን የእነሱ እንግዲህ ከጀርባ ያለው መሰረታዊ ችግራቸው እንዳለ ሆኖ በዚህ ከወቅት በዚህ ተደራቢ ኢንፌክሽንም ሙተዋል እና ይሄ ነገር እንደዚህ አይነት ስር የሰደደ ችግር ያለባቸው ሰዎች ማለት እንደ ስኳር በሽታ ችግር ያለባቸው ሰዎች እንደዚህ አይነት ሰዎች በማንኛውም ዓለም ማለት እንደዚህ አይነት የሞት አጋጣሚዎች ይከሰታሉ። ሊጠናባቸውም እንደሚችል ይታወቃል። እነዚህ ሰዎች
ለመሆኑ በዚህ በዘንድሮ ችግር አሁን የገለጹልኝና በሚመስሉ ሁኔታዎች ስንት ሰው ሞቷል? የት የት ሆስፒታሎች ውስጥ ነው እንዲህ አይነት ሁኔታ የተፈጠረው?
አሁን እስካሁን ባለን እንትን አራት ሰዎችን አግኝተናል።
አራት ሰዎች ሞተዋል።
አዎ፣ እንግዲህ የጤና ድርጅቱን እከሌ ብሎ መጥቀስ ብዙ አያስፈልገንም ብዬ አስባለሁ።
እሺ።
ነገር ግን እንደዚህ አይነት ሆስፒታሎች ላይ በጽኑ ህሙማን ክፍል ይሄ አይሲዩ በምንለው ውስጥ ተኝተው ከነበሩ ሰዎች ውስጥ ነው እንደዚህ አይነት አጋጣሚ የተፈጠረው።
ሆስፒታል ሳይደርሱስ የሆስፒታል አገልግሎት ሳያገኙ የሞቱ ሰዎች ሊኖሩ ይችላሉ ብላችሁ ታስባላችሁ?
በዚህ አይነት ችግር የሞቱ ሰዎች የሉ እስካሁን ባለን መረጃ። ይህ ነገር ቤታቸው ውስጥ ሊገላቸው የሚችል እንደዚህ አጣዳፊ እንትን ነገር ሲከሰት እንግዲህ እንደሚታወቀው አሁን የዚህ የትንፋሽ ማጠር ችግር ሲፈጠር ቤቱ ይቀራል፣ እንደው ድንገት ይገለዋል ብለን የምናስበው አይነት በሽታ አይደለም። ያው በነበረው ሁኔታ ላይ እየተበባሰ ስለሚመጣ ብዙዎቹ ጤና ድርጅት ላይ ይደርሳል።
ስለ ስርጭቱ፣ ስለ መከላከያው፣ ስለ ሕክምናው፣ ስለ ሀገሪቱ ዝግጁነትና አቅምም ተነጋግረናል ከዶክተር መርአዊ ጋር። ይዤላችሁ መለሳለሁኝ በሌላ ዝግጅት የሚኒስትሩን አማካሪ። ለዛሬ ዶክተር መርአዊን ከልብ ላመስግንና ልሰናበት። የራስዎንም የቤተሰቦንም ንጽህና ጤና ይጠብቁ። እጆችዎን በሳሙና ለሀያ ሰከንድ መታጠብ ብዙ በሽታዎችን እንደሚያስቀር የብዙዎችንም በሽታዎች መተላለፍ ዕድል እንደሚቀንስ በእጅጉ ልብ ይበሉ። የቤተሰቦንም የአካባቢውንም ጽዳት ይጠብቁ። ጤና ይስጥልኝ።
ክቡራትና ክቡራን አድማጮች ስርጭታችንን ወደ ማገባደዱ ተቃርበናል። አዲሱ ቅድም ያልተሳካለን የአድማጮች አስተያየትም የተለመደው ፋታ የሚወሰድበት የሙዚቃ ግብዣችንም አልተሳካምና ጥቂት ደቂቃዎች አሉን። ምን ይመስልሃል አንድ ዜማ ብንጋብዝ?
በአንድ በተመረጠ ዜማ ፕሮግራማችንን በዛው እናጠቃልላለን። ምን እንደመረጥክ ደግሞ
ለስንብት እንመጣለን። የኔ አካል ይለናል ተሾመ አሰግድ ለሰኞ ምሽት የሚስማማ ይመስለኛል። እኔ አካልን እያንጎራጎር ከደረሱብሃል።
አዎ፣ ደግሞ ይህንን ዜማ ብዙ ድምፃውያን ዘም
ሌሎችም ተጫውተ።
አንድ ወጣት ልጅ አለ፣ በተለይ የሽሬ ልጅ፣
ይሄ የሙዚቃ ውድድር ላይ የቀረበ ልጅ
በጣም ጎበዝ ነው። በቅርቡ አናግሬዋለሁ፣ እናቀርበዋለን።
ልክ ነው። ታዲያ
ማለት ስሙ እየነገረን ነው። ገብረ
የውቅሮ ልጅ ያለን ነው ገብረ እያስታወሰን ነው። ትግርኛ ስርጭትን መቃረቡን እያመለከተን ነው። ታዲያኛ በዚሁ በተሾመ አሰግድ ቆየት ያለ የኔ አካል እንልያችሁ ያስተናገድናችሁ አሉ አከበደና
አዲሱ አበበንን ቀጥሎ ያው ገብረ አስቀድሞ መጥቶ ቦታ ይዟል። የትግርኛ ፕሮግራም ይቀጥላል።
መልካም
በኩል ሰላም ደህና ደሩ
ለኔ ህብት የኔነትሽ ገዛ Dame pa la comadre.